ጤና ይስጥልን፣ እንደምን አምሽታችኋል። የዕለተ ሐሙስ ልዩ ፕሮግራም በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል ይቀጥላል። አጠር ያሉ ዜናዎች አሉን። የማሰማችሁ ቆንጂት ታዬ ነኝ። ባለፈው ሳምንት ፈረንሳይ ዋና ከተማ ፓሪስ ውስጥ የተፈጸሙት የአሸባሪ ጥቃቶች ተጠርጣሪ ዋና አቀነባባሪ ትናንት ረቡዕ ፖሊሶች በወሰዱት እርምጃ ከተገደሉት ተፈላጊዎች መካከል አንዱ መሆኑን የፈረንሳይ አቃቢያን ሕግ አረጋገጡ። የፓሪስ አቃቤ ሕግ ቢሮ ባወጣው መግለጫ ፖሊሶች ፓሪስ አጠገብ በምትገኘው ሳንዴኒ በምትባል ከተማ በሚገኝ የመኖሪያ ሕንፃ አፓርተማ ለሰባት ሰዓት ያህል በወሰዱት እርምጃ የሞሮኮ ዝርያ የሆነው ቤልጅየማዊ አብደልሐሚድ አባውድን በጥይት የተደበደበ አስከሬን እንዳገኙ ነው የተጠቆመው። እድሜው 27 ወይም 28 ዓመት የሚሆነው አባውድ ለመሆኑ በጣት አሻራ ተረጋግጧል ብሏል የፓሪስ አቃቤ ሕግ ቢሮ። በትናንቱ የፖሊሶች እርምጃ ቢያንስ 8 ሰዎች በቁጥጥር ስር ውለዋል። አንዲቱ የአባውድ የአክስቱ ወይም ያጎቱ ልጅ የሆነች ሴት በላዩዋ የጠመጠመችውን ቦምብ አፈንድታ መሞቷም ተነግሯል። ይህ በዚህ እንዳለ የፈረንሳይ የምክር ቤት አባላት ከአርብ ዕለቱ የፓሪሱ ጥቃት ተከትሎ በሀገሪቱ የታወጀው የአስቸኳይ ጊዜ በሶስት ወራት እንዲራዘም ዛሬ ድምፅ ሰጥተዋል። ጠቅላይ ሚኒስትር ማኑኤል ቫልስ ሲናገሩ አስቸኳይ ጊዜ መጽናቱ የሚያስፈልገው ኬሚካዊና ባዮሎጂካዊ መሳሪያን የሚጨምር የሽብር አደጋ ስጋት ስላለ ነው ማለታቸው ተጠቅሷል። በዩናይትድ ስቴትስ ለሩብ ምዕተ ዓመት ገደማ ተዘግቶ የቆየው የሶማሊያ ኤምባሲ ለመጀመሪያ ጊዜ በትናንትናው ዕለት ተከፍቷል። የሶማሊያ መንግስት በዋሽንግተን ኤምባሲውን በከፈተበት ስነ ስርዓት ላይ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ እና የሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም ኦመር ተገኝተዋል። በምሽቱ በሶስት ሰዓት በሚቀርበው በመደበኛ ዝግጅታችን አጠር ያለ ዘገባ ይኖረናል። የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ድል ለመምታት የተያዘው ጥረት ሶሪያ ውስጥ አንዳች የፖለቲካ ስምምነት ካልተደረሰ በስተቀር የሚሳካ አይደለም ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስገነዘቡ። በሚከናወን ማናቸውም ስምምነት ውስጥ ደግሞ ፕሬዚደንት ባሻር አልአሳድ ስልጣን ላይ የሚቆይበት መሆን ይኖርበታል ብለው እንደማያምኑ ፕሬዚደንት ኦባማ አስረድተዋል። ፕሬዚደንቱ ይህን የተናገሩት ፊሊፒንስ ዋና ከተማ ማኒላ እየተካሄደ ባለው የእስያ ፓሲፊክ አካባቢ ሀገሮች የትብብር ጉባኤ ጎን በሰጡት ቃል ነው። የሶሪያው ፕሬዚደንት አሳድ በበኩላቸው ለጣሊያን መንግስት ቴሌቪዥን በሰጡት ቃለ መጠይቅ አሸባሪዎች ሲሉ የጠሯቸው ወገኖች የሶሪያን ግዛት ይዘው ባሉበት ሁኔታ የእርስ በርስ ጦርነቱን ለማቆም የሚያበቃ የፖለቲካ ሂደት መጀመር አይቻልም ማለታቸው ተጠቅሷል። የሶሪያው ፕሬዚደንት ከአሁን ቀደም ሽብርተኛ የሚለውን ስም እንደ የእስልምና መንግስትና በምዕራባውያን የሚደገፉትን የእሳቸው መንግስት የሚወጉትን አማጽያን ለመጥራት ሲጠቀሙበት ቆይተዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አብላጫ መቀመጫ በያዙት በሪፑብሊካኖቹ አባላት የቀረበውንና የኦባማ አስተዳደር ኢራቃውያንና ሶሪያውያን ስደተኞችን ተቀብሎ ለማስፈር ያዘጋጀውን መርሃ ግብር እንዲቆየ የሚያደርገው ረቂቅ ላይ በዛሬው ዕለት ድምጽ ይሰጣሉ። ሶሪያውያን ስደተኞች ወደ አሜሪካ የሚመጡበትን ሂደት የሚያዘገየውን ሕግ ፕሬዚደንት ኦባማ በመሻር ስልጣናቸው እንደሚጥሉት ዝተዋል። የቀረበው ሕግ ስደተኞችን ለመቀበል የሚደረገውን የምርመራ ሂደት ላይ አላስፈላጊና ተግባራዊ ማድረግ የሚያስቸግር ግዴታ የሚጨምር ነው ሲል የዋይት ሀውስ ባወጣው መግለጫ አስታውቋል። በመጨረሻም የመን ውስጥ ሺያ ሽምቅ ተዋጊዎች አግተዋቸው የቆዩ 3 አሜሪካውያን ተለቀው ወደ ኦማን ዋና ከተማ ተወስደዋል። በሽምቅ ተዋጊ እጅ ካለችው የየመኗ ሰንአ ከተማ የተወሰዱት አሜሪካውያንን ማንነት ኦማን በውል አልገለጸቻቸውም። ሆኖም ነጻ የደህንነት ባለስልጣናት እንዳሉት ከመካከላቸው 2 በተያዙበት ወቅት ለተባበሩት መንግስታት ድርጅት የመን ውስጥ ይሰሩ የነበሩ እንደሆኑ ነው የጠቆሙት። 3ቱንም ሽምቅ ተዋጊዎቹ በሰላይነት ወንጅለዋቸው እንደነበረም እነዚሁ ነጻ የደህንነት ባለስልጣናት ጠቁመዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በአየር ንብረት ለውጥ ምክንያት የሚከሰት ከፍተኛ ሙቀት፣ ድርቅ፣ በእጅጉ የተዛባ ዝናብና የሚከተለው ጎርፍ አገሪቱን ለተለያዩ የጤና ቀውሶች ሊዳርጋት እንደሚችልም ጠቁሟል። መለስካቸው አምሃ ተከታዩን ዘገባ ልኳል።
በተባበሩት መንግስታት የዓለም ጤና ድርጅት ትናንት ይፋ ያደረገው ይህ መግለጫ እንዳመለከተው የአየር ንብረት ለውጥ በኢትዮጵያ ቀድሞም ቢሆን የሚታዩትን የጤና ችግሮች በማባባስ ስጋት እየፈጠረ ይገኛል። ድርጅቱ የአየር ንብረትና ጤና የ2015 ሀገራዊ ገጽታ በሚል ርዕስ ያሳተመውን ዘገባ አስመልክቶ ባሰራጨው በዚህ አጭር መግለጫው በየጊዜው እያሻቀበ የሚሄደው የአየር የሙቀት መጠን፣ ከፍተኛ የሙቀት ማዕበል፣ እጅግ የተዛባ የዝናብ አጣጣል፣ ጎርፍና የመሬት መንሸራተት አሁን የሚታየውን የተላላፊ በሽታዎችን መዛመት፣ የምግብ ዋስትና ችግርንና ድህነትን በማባባስ ረገድ ያለውን ፈተና ይበልጥ ያከፈዋል ይላል። አቶ ጎይቶም ገብረ መድህን በጤና ጥበቃ ሚኒስቴር የአየር ንብረት ለውጥና ጤናን በተመለከተ አማካሪ ናቸው። በእርሳቸው አገላለጽ በአየር ንብረት ለውጡ ምክንያት የሚከሰቱ ለውጦች በሀገሪቱ ሁሉም ክፍሎች መከሰታቸው አይቀርም። ይሁንና በለውጡ ምክንያት የሚከሰቱ የተለያዩ አደጋዎች በተለያዩ የሀገሪቱ ክፍሎች የሚያደርሱት ጥፋት ደረጃው ይለያያል ይላሉ።
ለምሳሌ አሁን ጎርፍ ካነሳን ኢትዮጵያ ውስጥ ያሉትን ተፋሰሶች ታችኛው ክፍል ለምሳሌ የኦሞ ወንዝን ከላይ ጀምሮ ከግቤ ጀምሮ እየተጠራቀመ ይመጣና ኃይሉ እየጨመረ ይመጣል እና እንትን ወንዙ ሞልቶም ሊወጣ ይችላል። ግን አሁን ምናልባት የግቤ 3 ግድብ ስለተሰራ ሊቀንስላቸው ይችላል። ሌላው የአዋሽ ተፋሰስ አለ። አዋሽ ተደጋጋሚ ከወንዙ ወጥቶ የሚያጠቃበት እንትን አለ። ሌላው ደቡብ ትግራይ አካባቢም የጎርፍ ነበር ከዚህ በፊት የነበረው ማለት ነው። ሌላው ጣና ዙሪያ የፎገራ የሚባለው ውሃው ስለሚሞላ ጎርፍም ባይሆን እስከ ቤታቸው ድረስ ይገባል እዛ አካባቢ ላሉት ሰዎች።
አቶ ጎይቱም ዘንድሮ በኤልኒኞ ክስተት ምክንያት የተፈጠረው ድርቅ ያደረሰው ችግር እንዳለ ሆኖ ከረዥም ዓመታት ጀምሮ ሲጠራቀም ከቆየው የዓለም አቀፉ የአየር ንብረት ለውጥ ጋር ያለው ልዩነት በሚገባ እንዲጤን ያሳስባሉ። ስለሆነም ድርቅ ይከሰትባቸዋል ያሏቸውን የሀገሪቱ ክፍሎች የዘረዘሩት አሁን የሚታየውንም ሆነ ምንጊዜም ሊከሰት የሚችለውን የድርቅ ሁኔታ ያገናዘበ እንደሆነ ያስረዳሉ።
ተደጋጋሚ ድርቅ የተከሰተባቸው ቦታዎች አሉ። ለምሳሌ የትግራይ ምስራቅና ደቡባዊ ዞን አካባቢ፣ ምስራቅ አማራ ማለት ወሎ አካባቢ፣ ምስራቅ ኦሮሚያ ሀረር አካባቢ፣ ቦረና አካባቢ፣ ደቡብም ወደ ጫፍ አካባቢ እንደዚህ ድርቆች ይከሰታል በተደጋጋሚ ማለት ነው።
ከፍተኛ ሙቀት የሚታይባቸው የሀገሪቱን ክፍሎች በተመለከተም አቶ ጎይቶም ይህን ብለዋል።
ሙቀት በሚመለከት ግን ያው የሚታወቀው የምስራቁ ጫፍ የኢትዮጵያና የምዕራቡ ጫፍ ከፍተኛ ሙቀት አላቸው። እነዚህ እንግዲህ ሙቀት እየጨመረ መጣ ካል አዲስ አበባ ሙቀት ጨምሯል። አዲስ አበባ ሙቀት ከጨመረ የነዛ ደግሞ ከነበረው ከፍተኛ ሙቀት መልሶ ሲጨምር በስራ ላይ ጫና ይፈጥራል። በዚህም የተነሳ ይመስለኛል የስራ ሰዓት ጋምቤላን ብንወስድ ሁመራ አካባቢ ብንወስድ የስራ ሰዓቱ ቶሎ ጧት ይገቡና ወደ 6 ሰዓት አካባቢ ወጥቶ እንደገና ወደ 9 ሰዓት እንደዚህ አካባቢ ነው የሚገቡትና ስራም ላይ ጫና ይፈጥራል ይሄ ሙቀት ማለት።
አቶ ጎይቶም እንደሚሉት የአየር ንብረት ለውጥ የሚያስከትለው ተጽዕኖ ዘርፈ ብዙ ነው። በተለይም በሰው ልጆች ጤና ላይ የሚያሳድረው ጫና እጅግ ውስብስብ እየሆነ መምጣቱንም ያስረዳሉ። በኢትዮጵያ ቀድሞ የማይታወቁ የበሽታ አምጪ ቫይረሶች ወይንም ባክቴሪያዎች ከቅርብ ዓመታት ወዲህ መከሰታቸውንም ይጠቅሳሉ።
ደንግ ፌቨር የሚባል ገና የአማርኛ ስም ያልወጣለት በሌላው ዓለም የነበረ በኢትዮጵያ ግን ለመጀመሪያ ጊዜ ነው ድሬዳዋ አካባቢ የተከሰተው ማለት ነው። ቢጫ ወባ የሚባለው የለ ፌቨር የሚባለውም ከ60 ዓመት በፊት ነበር ኢትዮጵያ የነበረው ጠፍቶ ኖሮ ካቻምና መስለኝ ደቡብ አካባቢ የታየው ማለት ነው። ወደ ኦሞ አካባቢ ነው እዛ ነው የታየው። አሁን የአየር ሙቀት መቆጣጠር ካልቻል ተጨማሪ ሌሎች አዳዲስ በሽታዎች ሊመጡ ይችላሉ።
በተባበሩት መንግስታት የዓለም ጤና ድርጅት ዋና ዲሬክተር ዶክተር ማርግሬት ቻን ፕላኔታችን የሰውን ጤንነት በመልካም ሁኔታ ጠብቆ የማኖር ችሎታዋን እያጣች ነው ሲሉ ስጋታቸውን ገልጸዋል። ስለሆነም በዓለም ላይ በሚታየው የአየር ለውጥ ምክንያት የተከሰቱትን ከባድ ፈተናዎችና ያንዣበቡ አደጋዎችን ለመቀነስ ወቅቱን የጠበቀ እርምጃ እንዲወሰድ መግለጫው ዓለም አቀፉን ማህበረሰብ ያሳስባል። በዓለም ጤና ድርጅት የተዘጋጀው ይህ የአየር ንብረት ለውጥና ጤና የ2015 ሀገራዊ ገጽታ የተሰኘው ዘገባ ለመጀመሪያ ጊዜ የተሰናዳው ለ15 ሀገሮች ብቻ ሲሆን ኢትዮጵያ ከእነዚህ አንዷ መሆኗ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። አንቀጽ 39ና የቅማንት ኢትዮጵያውያን ጥያቄ። የቅማንት ሕዝብ የኢትዮጵያው ሕገ መንግሥት አንቀጽ 39 የሰጠን መብት ይከበርልን በማለቱ እየደረሰበት ያለው ሥርዓት፣ ግድያ፣ መሰደድና ወከባ ይቁም በማለት በርካታ የቅማንት ተወላጆች ነን ያሉ የአድማጮቻችን ጥያቄያቸውን እንድናስተላልፍ ተደጋጋሚ ስልክ ጥሪና የኢሜል መልእክት አድርሰውናል። የፌዴራሉ መንግሥት መብቱ እንዲጠበቅ ፈቅዶ ሳለ እምቢተኛነቱና እያደረሰብን ያለው ሥቃይ ከክልሉ መንግሥት የሚሰነዘር ነው ሲሉም ይናገራሉ። አዲሱ አበበ እዚህ ዩናይትድ ስቴትስ ነዋሪ የሆኑ ሦስት የቅማንት ተወላጆችን በጉዳዩ ዙሪያ አነጋግሮ ተከታዩን አዘጋጅቷል። እንግዶቹ ወይዘሮ አበባ ተፈሪ ከሲያትል ዋሽንግተን፣ አቶ አበበ ንጋቱ ከዳላስ ቴክሳስ፣ እንዲሁም አቶ ፋሲል ካሰኝ ከአትላንታ ጆርጂያ ናቸው። አዲሱ ውይይቱን ያስጀምራል።
ሦስታችሁም ከቅማንት ብሔረሰብ ናችሁ፣ የቅማንት ተወላጆች ናችሁ። ግን ወይዘሮ አበባ፣ አቶ ፋሲል እንደሚሉት ሕገ መንግሥቱ የኢትዮጵያ ሕገ መንግሥት በፈቀደልን በአንቀጽ 39 መሠረት መብታችን አልተጠበቀም። የራሳችን ዕድል በራሳችን ለመወሰን መብቱ አልተሰጠንም። ጉዳያችሁ እስከ ፌዴራል መንግሥት ደርሶ የእናንተን ጥያቄ ፌዴራል መንግሥቱ እሺ ብሎ ሲያበቃ የክልሉ መንግሥት ግን እንደ ከለከላችሁና ይልቁንም ስደት፣ እስር፣ ግድያ ሁሉ እየተፈጸመ መሆኑን ነው የእናንተ ወገኖች የሚናገሩት። እስካሁን ያልኩት ልክ ነኝ ወይዘሮ አበባና አቶ ፋሲል?
ልክ ነው።
አቶ አበበ ንጋቱ ከቴክሳስ፣ እርስዎም የቅማንት ተወላጅ ነዎት። ምንድን ነው የእርስዎስ አቋም በዚህ ላይ?
አመሰግናለሁ አቶ አዲሱ። በቅድሚያ በጎንደር ክፍለ ሀገር በቅማንት ህዝብ ላይ እየተደረገ ያለውን ጭፍጨፋ፣ እስራትና ግድያ በጎንደር ህብረተሰብ እናወግዛለን፣ እንቃወማለን። በአስቸኳይም እንዲቆም እንማጸናለን። የሚያሳዝን ሁኔታ ነው። ነገር ግን አሁን ወንድሜ ፋሲልና እህቴ አበባ ያሉት የጎንደር ህዝብ አንድ ህዝብ ነው። በባህል፣ በቋንቋ፣ በሃይማኖት፣ በደም፣ በዘር አመጣጡ ጭምር ከአገው የመጣ አንድ ህዝብ ነው። ታሪክ በትክክል ስላልተጻፈ ዛሬ አማራና ቅማንት እየተባለ ህዝብን ለማጋደል ወያኔ የሰራው ችግር ነው። ወያኔ ደግሞ የቅማንትን ህዝብ ማንነት ክዶ አንቀጽ 39ን ካልተቀበላችሁ ማንነታችሁን አንፈቅድላችሁም ብሎ የሰራው ስራ ነው። ያን ያደረገው ደግሞ ጎንደርን ለማጥፋት ወደ ትግራይ ለመጠቅለል ታላቋ ትግራይን ለመመስረት የሰራው ሸርና ተንኮል እንጂ ለቅማንት ህዝብ የተለየ መልክዓ ምድር ኑሮት፣ የተለየ ቋንቋ ኑሮት፣ የተለየ ባህል ኑሮት፣ የተለየ የአኗኗር ዘይቤ ኑሮት አይደለም እና ከተንኮል የተሰራ ኢትዮጵያን ሌሎችን አካባቢዎችን ያተራመሰውን የዘር ጥፋት ጎንደርንም ከካርታ ለማጥፋት የተሰራ ሸር እንጂ ለቅማንት ህዝብ ራሱን አስተዳደረ ራሱን አላስተዳደረ አንድም ያመጣ የሚችለው ቅንጣት ያህል ነገር የለም።
ነጥብ በነጥብ ለመዋየት አቶ አበበ፣ ምናልባት አሁን የገለጹትን አገላለጥ እንደ ቅማንት ወይዘሮ አበባም አቶ ፋሲልም የምትጋሩትና የምትስማሙበት ነው ወይ?
አይደለም፣ በእኔ በኩል አቶ ፋሲል አልቀበለውም።
እሺ አቶ ፋሲል የእርስዎን አስተያየት ንገሩኝ።
እኛ አንቀጽ 39 ወይንም ሌላ ነጥብ አይደለም እኛን የሚያስነሳት የተፈጥሮ ግዴታችን ነው። ማንም ሰው የራሱን አይደንቲቲ ሽጦ ሊኖር አይችልም። አንቀጽ 39 ወጣም አልወጣም ከሰባት ሺህ ዘመን በላይ በኖርንበት ሀገር የራሳችን ባህል፣ ቋንቋና ልማድ፣ ወግ፣ ስርዓት ለተተኪው እንደ ሄሪቴጅ ማስተላለፍ እንፈልጋለን። ይሄ እንጂ አንቀጽ 39 ጥያቄ አይደለም።
ይሄ እናንተ ግን የምታነሱት እኮ አንቀጽ 39 የፈቀደልን ሌሎችም ከአዲስ አበባም ከኢትዮጵያ ያናገርኳቸው ህገ መንግስቱ በሰጠን መብት መሰረት ይኸውም አንቀጽ 39 በደነገገልን መሰረት እንዲፈጸምልን ፌዴራል መንግስቱ እሺ ብሎ በእኛ ስር ያሉት 126 ቀበሌ ገብሬ ማህበራት እውቅና እንዲያገኙ ክልላችን እንዲከለል አማሮች ናችሁ እንዳንባል እንፈልጋለን ነው የምትሉት? ይሄንን ነው አቶ አበበ በተለየ መልክ ያቀረቡት። የቅማንት ህዝብ መብት መከበሩን እኮ አቶ አበበም አልተቃወሙም እንደመሰለኝ። እድል ለወይዘሮ አበባ ልስጥ እስቲ።
አመሰግናለሁ። እንግዲህ እንዴት ነው አቶ አበበ ቅማንት የለም አንድ ባህል ነው አማራ ነው ብለው አቅርበዋል። እሺ ግድ የለም ግን እኔ የተምታታ ነገር ስሰማሁን ቅማንት በመጀመሪያ ደረጃ የመጣ መሆኑን የራሳችን ስነ ልቦና አለን፣ ቋንቋ አለን፣ ሃይማኖት አለን። በእርግጥ በጣም ጎረቤታችን አማራንም ሌላውንም እንወዳለን እናከብራለን። እንደነሱ እኛ እንደምናከብራቸው እኛም ደግሞ ተከብረን መኖር እንፈልጋለን። ቅማንቶች ነን።
አቶ አበበ ቅማንት ናቸው በነገሮ ላይ?
እኔ እንጃ እንግዲህ ቅማንት ሆኖ አይሆኑ አላውቅም። ግን ቅማንት የሆነ ሰው ግን
ማን ነው
የራሱን መታወቂያ አይክድም፣ አላምንበትም።
ክደዋ አቶ አበበ
አዲሱ
እሰማለሁ።
እኔ እንዲያውም ዋላ መዲናው ላይ ነው የምታው። ነገር ግን የቅማንት ህዝብ ክርስትናን ተቀብሎ 99% ወይም 100% የቅማንት ህዝብ ክርስቲያን ነው። አማርነት ደግሞ ከክርስትና እምነት ጋር ተያይዞ የመጣ እንጂ ዘርም ብሎ ለመናገር የሚያስቸግር ታሪክ ነው እና እኛ ባህል አንድ ህዝብ ከአንድ ሌላ ከሌላው ህዝብ ጋር ሊለይ የሚችለው የራሱ የሆነ ባህል፣ የራሱ የሆነ ቋንቋ፣ ቅማንት ቋንቋ ነበረው። ሌሎችም ንጋ
አሁንም አለው አይደለም?
አሁን የለም ብሎ መናገር
ታሪክ ያጠናው።
ቆይ እድልንስ አቶ አበበ ይጨርሱና ወይዘሮ
አንዳንድ አዛውንቶች እድሜያቸው 80-90 የሞሉ በጣም ጥቂት የሆኑ ተወላጆች ይናገሩ ቅማንት ቋንቋ ነበረው ማለት አይደለም። የብሔር እንትኑም ደግሞ አንቀጽ 39 ካልተቀበልክ የብሔር ስብዕና ይገፈፋል ሊባልም አይችልም። ቅማንት የነበረ ያለ የሚኖር ታሪካዊ ብሔረሰብ ነው። ነገር ግን አሁን ባለው ከአማራ ጋር ከጎንደር ህዝብ ጋር ተሰባጥሮ ከከተማ እስከ ገጠር አብሮ አንድ መሬት ተቋርሶ የሚኖር ህዝብ ስለሆነ ሊለያይም አይችልም። ሊለያይም ቢታሰብ አሁን ወደ ተጀመረው የእርስ በርስ ግጭትና ጦርነት የሚያስገባ ያ ደግሞ የወያኔ መንግስት ሆን ብሎ በአማራና በቅማንት መሀል የእርስ በርስ ግጭት ሲፈጠር መሀል ላይ ገላጋይ ሆኖ የጎንደርን መሬት ወደ ትግራይ ለመከለል የተሸረበ ሴራ እንጂ ለቅማንት ሊያመጣ የሚችለው አንድም ቅንጣት ያህል ሶሉሽን የለም። አንድ ህዝብ ነው፣ አብሮ ነው መኖር ያለበት። ዓለም እኮ ዛሬ እንደ መዳፍ እየጠበበች የመጣችበት ጊዜ ነው።
መልካም፣ ለአቶ ፋሲል አንድ ጥያቄ ላቅርብ። አቶ ፋሲል አንቀጽ 39ን እርስዎ እንዴት ነው የሚገባውት ወይም እንዴት ነው የሚቀበሉት? የዚህ በቅማንት ህዝብ መካከል ጎንደር ውስጥ ያለ ወይም እየተካሄደ ያለ የምትሉት ግጭት ከዚህ አንቀጽ ጋር የተገናኘ አይደለም ወይ? እስቲ ስለ እሱ ያለውትን ግንዛቤ ይንገሩ።
አሁን ያለው መንግስት አንቀጽ 39ን የብሔረሰቦች መተዳደሪያ አድርጎ አስቀምጦታል። በዚህ የተነሳ ጥያቄያችን በዛ አንቀጽ መሰረት አቅርበናል። የዛን አንቀጽ ፎርሙላ አሟልተን ተገኝተናል። እኛ ከአማራው ጋር አንኖርም አይደለም። አሁን አቶ አበበ እንዳሉት ከአማራው ጋር አንኖርም አይደለም። አማራው ወንድማችን ጋር የሚያለያየን ነገር የለም። ግን ቋንቋችን፣ ባህላችን፣ ልማዳችን ኤክሰርሳይስ የማድረግ ግዴታ አለብን። ይህን ስንጠይቅ የመሬት ጥያቄ አብሮ ይነሳል። ምንጊዜም የዲሞክራሲ ጥያቄ ሲነሳ፣ የኤትኒክ ፖለቲክስ ሲነሳ የመሬት ጥያቄ አብሮ ይነሳል። የኤትኒክ ፖለቲክስን ከመሬት መገንጠል አይቻልም። እኛ መሬት ጥያቄ መብታችን ለመጠየቅ ስንነሳ የመሬት ጥያቄ አብሮ ይነሳል።
እሺ እርስዎ የሚሉትን ወይዘሮ አበባም ስለሚጋሩ እሳቸውን አልፌ አቶ አበበ ጋር ልሂድ። አቶ አበበ፣
አይ የሆነ አንድ አሁን ያለውን ግጭት ከአማራና ከቅማንት ጠብ ጋር አድርጎ አቅርቡታል። አይደለም በአዴን ጦር ነው እንጂ ሄዶ ቅማንት የሚወጋ የሚገድ የአማራ ህዝብ ከቅማንት ጋር ተጣልቶም አያውቅም አልተጣላም ማለት
እሺ አቶ አበበ ድልስት
አላልኩም እኔ አልኩኝ እናንተ የዚህ የቅማንት እንትን አራማጆች ለአማራ ህዝብ አማራውን እየጨቆነ ነጻነቱን እንዳያገኝ አድርጓል ይያላችሁ ግስከታም ተከሰከሱ የቅማንትን የራስ ድል በራስ መወሰን የሚለው ግሩፕ ነው ያ ደግሞ ስህተት ነው የአማራና የቅማንት ህዝብ ወንደር ከተማ እስከመተማ አብሮ የኖረ ሊላይ የማይችል የአማራና የቅማንት ህዝብ ተቀላቅሎ የሚኖር ርስቴ ነው ብሎ ወደ ህዝብ ጦርነት የእርስ በርስ ጦርነት እንደሚያስነሳ ይሄንን መዘንጋት የለብን። አማራውም ቢሆን ከኖረበት አርስቱ የቅማንት ክልል ነው ተብሎ ተፈናቀል ሲባል ጠበንጃ ማንሳት እንደሚችል ማወቅ መቻል አለብን። በአንድ አንቀጽ 39 ስናነሳ ደግሞ አራት እና አምስት መስፈርቶች አሉት። አንድ ብሔረሰብ የራሱ መልክዓ ምድር አቀማመጥ፣ የቋንቋ፣ የባህልና ራሱን የቻለ የኢኮኖሚ ዘርፍ እና ሌሎችንም ሲያካትት ነው አንድ ብሔረሰብ ሰልፍ አድሚኒስትሬሽን ሊሰጠው የሚችል።
ወይዘሮ አበባ ይሄንን ያሟላል የቅማንት ህዝብ?
በጣም ያሟላል።
ባለፈው ሳምንት አርብ አሸባሪዎች በፓሪስ ጥቃት ካደረሱ በኋላ የሶሪያ ስደተኞችን በመቀበል ጥያቄ ላይ በዩናይትድ ስቴትስ ከባድ የፖለቲካ ክርክር ተቀስቅሷል። ፕሬዚደንት ባራክ ኦባማ ለ10,000 የሶሪያ ጥገኝነት አመልካቾች ፍቃድ ለመስጠት ያላቸው ዕቅድ ከበርካታ የሪፐብሊካን ፓርቲው ሕግ አርቃቂዎች ተቃውሞ ገጥሞታል። ዲሞክራቲክ ፓርቲው ግን አሜሪካ ምን ጊዜም ቢሆን በሯ ለስደተኞች ክፍት መሆን አለበት ሲል ይከራከራል። የአውሮፓ ኅብረትም አህጉሪቱን ያጥለቀለቁትን በመቶ ሺዎች የሚቆጠሩ ፍልሰተኞች በ28ቱ አባል አገሮች መካከል አከፋፍሎ ለማስፈር የነበረውን ዕቅድ ለጊዜው አስቁሟል። ራሱን እስላማዊ መንግሥት ነኝ እያለ የሚጠራው ጽንፈኛ ቡድን አሁን በያዘው የሽብር ተግባር ከቀጠለ በወደፊት የፍልሰተኞች ዕድል ላይ ምን ተጽዕኖ ይኖረዋል? በተለይ ከአፍሪካ የሚሰደዱትን የኤርትራ፣ የኢትዮጵያ፣ የሶማሊያና የሱዳን ስደተኞች ምን ያህል ይጎዳል? ተቀባይ ሀገሮች አሜሪካና የአውሮፓ ኅብረትስ ምን ማድረግ ይችላሉ? በዚህ ዙሪያ ያነጋገርኳቸው የሕግ ጠበቃና የስደተኞች ጉዳይ አማካሪ አቶ ሼክስፒር ፈይሳን ነው። አቶ ሼክስፒር በቅድሚያ ለትብብሮ ላመስግንና እንደ ሕግ ባለሙያና አማካሪነቶ ሳይሆን እዚህ በዩናይትድ ስቴትስ ብዙ ዓመታት አድርገዋልና በፓሪሱ የአሸባሪዎች ጥቃት እንደ አንድ ስደተኛ ምን ተሰማዎት?
ይህንን እድል በማግኘቴ እኔም አመሰግናለሁኝ። እንደ አንድ ስደተኛ ወይም እንደ አንድ የሕግ ባለሙያ ብቻ ሳይሆን እንደ አንድ የሰው ልጅ እና ሰብአዊ ፍጡር የደረሰው የሽብር ጥቃት እጅግ በጣም አሳዝኖኛል፣ ረብሾኛል። እናም ደግሞ የትም ቦታና ባልታሰበ ሰዓት ይህን መሰል ጥቃት መፈጸም እንደሚችል ሳስብ ይህ ክስተት የሚያስፈራና የሚያስደነግጥ ጥቃቱን ሆኖ አግኝቼዋለሁ። የ130 ሰዎች ንጹሃን ሰዎች ሕይወት፣ አንዳንዶቹ ኳስ ለማየት ሲሄዱ፣ አንዳንዶቹ ደግሞ ሙዚቃ ለመመልከት ሲሄዱ የደረሰባቸው ጥቃት እጅግ አስደንግጦኛል እና በጣም አሳዝኖኛል።
ጥቃቱ ወዲህ እኛ ወዳለንበት ዩናይትድ ስቴትስም ሊመጣ እንደሚችል ነው የጸጥታ ባለስልጣናት እያስጠነቀቁ ያሉት።
አዎ፣ ስኖም በጣም የሚያስፈራውና የሚያስደነግጠው እንደዚህ አይነት ጥቃት ለመከላከልም እጅግ አስቸጋሪና ፈታኝ ነው። ምክንያቱም አንድ ወይም ሁለት ሰዎች ብቻ ናቸው እነዚህ በትብብር ወይም በግሩፕ ሆነው ጥቃቱን የሚፈጽሙ አይደሉም እና የትም ቦታ ላይ ንጹሃን ሰዎች ላይ ይህንን ጥቃት የመፈጸም እርምጃ ሊወሰድ ስለሚችል በተለይ አሁን ደግሞ የሚመጣው ማስጠንቀቂያና ማስፈራሪያ ከሽብርተኞቹ እሱ እጅግ የሚያስፈራ ነው የሚሆነው ሆኖ ነው ያገኘሁት።
ከእንግዲህ በኋላ ደግሞ የፍልሰተኞች ችግር ይበልጥ ውስብስብ ይሆናል ማለት ነው። አንደኛው አደገኛውን የሜዲትሬኒያን ባህር አቋርጠው አውሮፓ የደረሱት በየሀገሩ ሳይሰፍሩ በያሉበት ካምፕ ውስጥ በብርድና ፀሐይ ሊሰቃዩ ነው። በተለይ ሕፃናት፣ በዕድሜ የገፉና ሕመምተኞች ይበልጥ ይጎዳሉ። ከዓለም አቀፉ የፍልሰተኞች ድንጋጌ አንጻር የትኛውም ሀገር ጭቆናን ሸሽቶ ጥገኝነት የሚጠይቅ ስደተኛን ተቀብሎ ማስተናገድ አለበት ይመስለኛል። ያ ግን እየሆነ አይደለም። እንዲያውም በስደተኞች የተገነባች የምትባለው ዲሞክራሲያዊት ዩናይትድ ስቴትስ አንዳንድ ባለሥልጣኖቿ እንደ ቴድ ክሩዝ ያሉቱ ከክርስቲያኖች በቀር ሌሎችን መቀበል የለብንም እያሉ ነው። የሀገሪቱን እሴቶች ይቃረናል መሰለኝ። የእርሱ አስተያየት በዚህ ላይ?
አዎ፣ በህጉ ከሄድን የተባበሩት መንግስታት የሰብአዊ መብቶች ድንጋጌንም ጨምሮ የ19 የፈረንጆች አቆጣጠር የ48ቱም ሆነ ደግሞ ይህንኑ የ1948ቱ አንቀጽ 14 ቁጥር 1 እና 2 ላይ ያለው ድንጋጌ ከዛም ቀጥሎ የወጡት በ1951 ይሄውን የሚመለከተው የስደተኞች ጉዳይ የሚመለከተውን ድንጋጌ የሚጥስ ነው የሚሆነው። ነገር ግን እነዚህ ድንጋጌዎቹም ላይ በተለይ የ1951ዱ ላይ አንድ ሀገር በተለይ እነዚህ ስደተኞችም እንኳ ቢሆኑ ከራሳቸው ሀገር ሸሽተውም እንኳን ቢሄዱ ነገር ግን ለዛ የሚመጡበት ሀገር ላይ አደጋ ያደርሳሉ፣ ለዛ ሀገር ደህንነትና ጸጥታ ስጋት ናቸው ብሎ ካመነ ያ ሀገር ወደ ሀገሩ እንዳያስገባ የሚልም ከድንጋጌው ጋር የተያያዘ ህጎች አሉ። ይሄ ግን የሚያሳዝነው ምንድን ነው? ብዙዎቹ ትላንትና ፕሬዚዳንት ኦባማም እንዳሉት ብዙዎቹ ሴቶች አቅመ ደካሞችና ልጆች ናቸው። እነዚህ ለጸጥታም ሆነ ለአንድ ሀገር ደህንነት የሚያሰጉ አይደሉም። እነዚህ ውስጥ ተሰግስገው እነዚህ ሽብርተኞች አይገቡም ማለት ባይሆንም እስካሁን የታየው ማስረጃ በጣም ውሱን፣ በጣም ጥቂት ነው። እንደዚህ አይነት እሱም የተረጋገጠ ማስረጃ የለም። አሁን እየተጣሩ ያሉ ጉዳዮች አሉና ውስብስብና አስቸጋሪ ነው የሚያደርገው ለሰብአዊነትም የሚደረገውን እርዳታ በጣም ይቀንሳል።
እንደሚከታተሉት ለ2016ቱ ፕሬዝደንታዊ ምርጫ በሚፎካከሩ መካከልም ክርክሩ ተጋግሏል። አቶ ሼክስፒር፣ እስቲ ከሰሞኑ ክርክር የቬርማንቱን ሴናተር በርኒ ሳንደርስን የተናገሩትን ቀንጭቤ ላሰማውና አስተያየቶን ይሰጣሉ። እንዲህ ነበር ያሉት።
The disastrous invasion of Iraq, something that I strongly oppose, has unraveled the region completely and led to the rise of Al-Qaeda and to...
አደመጡት አቶ ሼክስፒር?
አዎ።
ባጭሩ እኔ አጥብቄ የተቃወምኩት በኢራቅ ላይ የተካሄደው አውዳሚ ወረራ አካባቢውን በሙሉ አናውጦ ለአልቃይዳና አይሲስ አሁን ወደሚገኙበት ደረጃ እንዲያመሩ አድርጓል ነው። ካነጋገራቸው እኛው አሜሪካኖቹ የፈጠርነው ችግር ነው የሚሉ ይመስላል። የእርሱ አስተያየት በዚህ ላይ አቶ ሼክስፒር?
የእሳቸው ብቻ ሳይሆን የብዙ ሰዎች ክርክር ነው፣ የብዙ ሰዎችም እምነት ነው። ያ የሳዳም ሁሴን ከቦታው መነሳትና የብዙ አይነት የሃይማኖት ስብስቦች ወደ ተለያየ አቅጣጫ እንዲያመሩ እዛ አካባቢው የባሰ እንዲበጠበጥ በኢራቅ ላይ የተደረገው ጦርነት ውጤት ነው የሚሉ አሉ። ለዛም ደግሞ ፕሬዚደንት ኦባማም እንዲመረጡ ከረዱት ጉዳዮች አንዱ ናቸው። እኔም ይህንን ጉዳይ ጋራዋለሁኝ። ምናልባት የነ ሳዳም ሁሴን እዛ መኖርና ነገሩን ምናልባት ለብዙ ጊዜ ላይ ያዘገየው ይችላል። ይሄ ነገር ግን አንድ ጊዜ ወደፊት መከሰቱ የሚቀር ነገር አይመስለኝም ነበር በሂደት ውስጥና ምናልባት ጊዜውን አፋጥኖት ይሆናል የሚል ነው የኔ እምነት።
አቶ ሼክስፒር ፈይሳ በዋሽንግተን ሲያትል የህግ ጠበቃና የስደተኞች ጉዳይ አማካሪ፣ ለጊዜው በጣም አመሰግናለሁ።
እኔም እጅግ አመሰግናለሁ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ voa.horn.mobi ብላችሁ ብትገቡ ልታነቡን፣ ልታደምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ።
This program has come to you from the Voice of America, Washington.